voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ጤና ይስጥልን አድማጮች፣ እንደምላችሁ አምሽታችኋል። የአሜሪካ ድምጽ ራዲዮ ዘወትር ምሽት በ19 በ22 እና በ25 ሜትር ባንድ የሚያሰማውን ፕሮግራም የዛሬ ቅዳሜን አሁን ጀመረ። አድማጮች፣ በዛሬው ፕሮግራማችን በቅድሚያ እንደተለመደው የዓለም ዜና ይነበብና ትናንት አርብ የተጀመረውና ለዛሬ በቀጠሮ የተያዘው ሰጣ ገባ ክርክር በሁለት ተከራካሪዎች መካከል ይቀጥላል። በመጨረሻም ላይ እስከ ዜና ማጠቃለያ እስከሚሰማ ድረስ ጽዮን ግርማና መስታወት አራጋው ለስለስ ያለ ሙዚቃ ይዘው ያስተናግዷቸዋል። መልካም ምሽት። አሁን ዜና።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በቡርኪና ፋሶ በተካሄደው መፈንቅለ መንግስት ምክንያት የአፍሪካ ህብረት በሀገሪቱ ላይ ማዕቀብ ለመጣል እየዛተ ነው። ህብረቱ ቡርኪና ፋሶን ትላንት ከአባልነት አግዷል። መፈንቅለ መንግስቱ የተካሄደው ባለፈው ረቡዕ ሲሆን ለመልካም ተግባር ስንል የሀገሪቱን ጊዜያዊ ፕሬዚደንት ነጻ ለቀናል ሲሉ የመፈንቅለ መንግስቱ መሪዎች አስታውቀዋል። ጠቅላይ ሚኒስትሩ ግን በቁም እስር ላይ ናቸው። በመፈንቅለ መንግስቱ ላይ የሚካሄደው ተቃውሞ እንደቀጠለ ነው። የሴኔጋልና የቤኒን ፕሬዚዳንቶች ከመፈንቅለ መንግስቱ መሪ ጄኔራል ጊልበርት ዲያደሬ ጋር ለመነጋገር ቡርኪና ፋሶ ገብተው ንግግር ጀምረዋል። ተቃዋሚዎቹ በፕሬዚዳንታዊ ቤተ መንግስት ለመሰባሰብ ባደረጉት ሙከራ ቢያንስ ሶስት ሰዎች እንደተገደሉ ተዘግቧል። የግብፁ ፕሬዚደንት አብደልፋታህ አልሲሲ ትላንት የአዲሱን መንግስት ቃለ መሐላ አስፈጽመዋል። የቀድሞ የፔትሮሊየም ሚኒስትር ሸሪፍ እስማኤል በአዲስ ጠቅላይ ሚኒስትርነት ተሰይመዋል። የገንዘብ፣ የአገር አስተዳደርና የመከላከያ የመሳሰሉት በርካታ ሚኒስትሮች በአዲሱ መንግስትም በስልጣን ይቆያሉ። በሀገሪቱ ሚዲያ ከባድ ነቀፌታ ሲካሄድ በመቆየቱና የሙስና ምርመራ እየተስፋፋ በመሄዱ ጠቅላይ ሚኒስትር ኢብራሂም መሐላብና ካቢኔያቸው ባለፈው ቅዳሜ ከስልጣን ተሰናበቱ። የእርሻ ሚኒስትሩ በቅርቡ በሙስና ክስ ታስረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሶሪያው ፕሬዚደንት ባሻር አልአሳድ ከስልጣን መውረድ ይኖርባቸዋል፣ የሚወርድበት ጊዜ ግን በድርድር መወሰን ይኖርበታል ብለዋል። ኬሪ ለንደን ውስጥ ከብሪታንያው የውጭ ጉዳይ ሚኒስትር ፊሊፕ ሃሞድ ጋር ከተነጋገሩ በኋላ ሩሲያና ኢራን በሶሪያ ላይ ያላቸውን ተጽዕኖ መሰረት በማድረግ ፕሬዚደንት አሳድ ከስልጣን ለመውረድ ለመደራደር እንዲያሳምኗቸው ጥሪ አቅርበዋል። በሌላ ዜና ደግሞ ኢድሊብ በተባለው የሰሜን ምስራቅ ክፍለ ሀገር እስላማዊ አማጽያን 56 የሶሪያ መንግስት ወታደሮችን እንደገደሉ አንድ ስለ ሶሪያ ጉዳይ የሚከታተል ቡድን ገልጿል። ለንደን ሆኖ ስለ ሶሪያ ጉዳይ የሚከታተለው የሰብአዊ መብት ቡድን ወታደሮቹ የተረሸኑት አቡ ዱሑር በተባለው ወታደራዊ አይሮፕላን ማረፊያ ላይ ነው። ወታደሮቹ የተገደሉት ባለፉት ቀናት ቢሆንም ለማረጋገጥ ጊዜ እንደወሰደ ቡድኑ ገልጿል። የቱርክ ተዋጊ ጀት አይሮፕላኖች በሰሜን ምስራቅ ኢራቅ በሚገኙት ኩርድ አማጽያን ላይ ባካሄዱት አዲስ የቦምብ ድብደባ በትንሹ 55 አማጽያን እንደተገደሉ የቱርክ የጸጥታ ኃይሎች ገልጸዋል። የቦምቡ ድብደባ ኢላማ ያደረገው የኩርዲስታን ሰራተኞች ፓርቲ ሰፈሮችንና ድርጅቱ የሚጠቀምባቸው ሌሎች ቦታዎችን እንደሆነ ምንጮቹ ጠቁመዋል። በቱርክ መንግስትና በሰራተኞቹ ፓርቲ መካከል ተደርጎ የነበረው ለሁለት ዓመታት ያህል የዘለቀ የተኩስ ማቆም ስምምነትና የሰላም ሂደት ባለፈው ሐምሌ ወር ከተጣሰ ወዲህ ሁለቱም ወገኖች ከሞላ ጎደል በየቀኑ ተኩስ ሲለዋወጡ ቆይተዋል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ኪዩባን ከጎበኙ በኋላ ወደ ዩናይትድ ስቴትስ ያመራሉ። ሁለቱ ሀገሮች በርዕሰ ሊቃነ ጳጳሳቱ አስተባባሪነት ለብዙ አስርተ ዓመታት ያህል የዘለቀው ጠባቸውን አብቅተዋል። የሃይማኖቱ መሪ ዛሬ ማለዳ ከሮም ተነስቶ ማታ ኪባ ይገባሉ። የኪባው ፕሬዚደንት ራውል ካስትሮ ይቀበሏቸዋል። ነገ እሁድ በሃቫና የአብዮት አደባባይ ቅዳሴ ያደርጋሉ። ከዚያ በኋላ ከሀገሪቱ መሪ ካስትሮ ጋር ተገናኝተው ይነጋገራሉ። የኪባው መሪ በርዕሰ ሊቃነ ጳጳሳቱ ፍራንሲስ ተግባር እጅግ ከመመሰጣቸው የተነሳ ወደ ካቶሊክ ሃይማኖት እመለሳለሁ ሲሉ መናገራቸው ይታወሳል። ኪዩባ በኦፊሴል በሃይማኖት አታምንም። የሃይማኖቱ መሪ ወደ ሌሎች የኪዩባ ከተማዎችም ሄደው ቅዳሴ ያደርጋሉ፣ ከካህናትም ጋር ይነጋገራሉ። ዩናይትድ ስቴትስ እና ኩባ ባለፈው ዓመት በርዕሰ ሊቃነ ጳጳሳት ፍራንሲስ እና በቫቲካን ባለሥልጣኖች አስተባባሪነት በምስጢር ለብዙ ወራት ያህል ሲነጋገሩ ከቆዩ በኋላ ሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ለመመስረት ተስማምተው በመዲናዎቻቸው ኤምባሲዎች ተከፍተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን እሰጥ አገባ። የኢህአደግ ጉባኤዎችና አንድምታቸው ክርክር በኢትዮጵያ ወቅታዊ ርዕሰ ጉዳዮች ዙሪያ የክርክሩ ተሳታፊዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂክ ጥናት ክፍል መምህር የኢህአደግን ፖሊሲዎች በመከላከል ወይም በመደገፍ አቶ ፈቃደ ሸዋቅና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ስራ የተሰማሩና ቀድሞ የአዲስ አበባ ዩኒቨርሲቲ መምህር የነበሩ ከዩኒቨርሲቲው በመንግስት ከተባረሩ ምሁራን አንዱ የኢህአደግን ፖሊሲዎች በመቃወም ይከራከራሉ። በትናንት ምሽት በአጭሩ ያስተዋወቅነው ፕሮግራም በምሽቱ ሰፋ ብሎ ሙሉ ይደመጣል። አድማጮች፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ክርክሩ።
ከቅርቡ የኢህአዴግ 10ኛው የኢህአዴግ ጉባኤ እንነሳ። በኢትዮጵያ ወቅታዊ ጉዳዮች ላይ ትርጉም ያለው አንድምታ ያሳድር ይሆናል ከሚል መነሻ ተቺዎች የተለያየ ሀሳብ ሰንዝረውበታል። የኢህአዴግ አመራር በኢትዮጵያ አንገብጋቢ ጉዳዮች ላይ ሁነኛ ድርሻ ወይም አንድምታ ሊኖራቸው የሚችሉ ጭብጦችን አላስተናገደም፣ በገዛ የውስጥ ጉዳዩ ተጠልፎ ነው የከረመው የሚል ነው። አቶ መሐሪ የእርሶን ዩኒቨርሲቲ ትምህርት ክፍል የፖለቲካ ተንታኝ ጨምሮ ተንታኞች አስተያየት ሲሰጡ ይቆዩት ምን ይላሉ እርሶ?
ያው እንግዲህ ስናየው እንደነበረ እኔ በጉባኤውን በተለይ ከድርጅት ጉባኤ ድርጅቶች በተለያየ መልኩ በተለያዩ የሀገራችን ከተሞች ጉባኤዎቻቸው ሲያደርጉ ነበረ። አጠቃላዩ የኢህአዴግ ጉባኤ ከመካሄዱ በፊት በተለይ እዚህ መቀሌ እንደመሆነ ያው የህወሀት 12ኛ ጉባኤን በቅርበት ሲከታተለው ነበረ። ምንድን ነው አሁን ጉባኤው በምን ጉባኤ ማለት በኢህአዴግ ቋንቋ ወይ በኢህአዴግ ፖለቲካዊ ባህል የራሱ ቦታ ያለው ነው። ጉባኤ ያው እንግዲህ የከፍተኛው የድርጅቱ መወሰኛ ቦታ ነው፣ ወይም ደግሞ ከፍተኛ ስልጣን ያለው አካል ነው። ስለዚህ በጉባኤው ብዙ ነገሮች፣ ብዙ ውሳኔዎች፣ ምናልባትም የፖለቲካ አስተሳሰብ ለውጡም ካለ፣ የአሰራር ለውጡም ካለ፣ የፖሊሲና ስትራቴጂ ማሻሻያዎችም ካሉ ብዙዎቹ ውሳኔዎች ወይም ደግሞ ትኩረቶች የሚተላለፉት በጉባኤው ነው። ስለዚህ ከዚህ አንጻር ጉባኤውን ስከታተለው ነበረ። ያው ሀገሪቱ ያለችበት ሁኔታን ነው ማየት ያለብን። ያው ሀገሪቱ ላለፉት 5 ዓመታት የእድገትና ትራንስፎርሜሽን እቅድ አውጥታ በማስፈጸም ላይ ነበረች። ያው ይህንን አንደኛው ትልቁ ትኩረት ነበረ። ያው እድገትና ትራንስፎርሜሽን እቅዱ ያነሳቸው ወይም ይዘዋቸው የተነሱ ግቦች ነበሩ። አፈጻጸማቸው ምን ይመስል ነበረ? የተገኘው ውጤት ምንድን ነው? ያጋጠሙን ችግሮች ምንድን ናቸው ብሎ በሚገባ ገምግሟቸዋል። ይህንን በሚመለከት ነው። ከዛ ራሱን ደግሞ ድርጅቱ እንደ ምርጫ ተካሂደዋል። ባለፈው 5ኛው ሀገራዊ ምርጫ ጉባኤው ድርጅቱ አሸንፏል። ሌሎች ከሱ ጋር የሚሰሩ አጋር ድርጅቶችም አሸንፏል። ስለዚህ ያው ህዝቡ የሰጠን አደራ ብሎ ነው ድርጅት የተነሳው። ያው አሸንፏል። አሸንፎ መቀጠል ካለበት የጀመረውን የልማት ጉዞ በተለይ ደግሞ በጂቲፒ የታየው ታቅዶ የነበረውን የሀገሪቱ ኢኮኖሚያዊ መዋቅራዊ ለውጥ ለማምጣት የተደረገው ሙከራ የት ደረሰ ብሎ ሁለተኛው ጂቲፒ ላይ ለመግባት ሀገሪቱ የጀመረችውን ፈጣን የኢኮኖሚ ልማት ለማስቀጠል ማነቆዎች ናቸው ያላቸው ፈትሸዋል። ስለዚህ በዚህ ሂደት ውስጥ ስናየው ይሄ የሀገሪቱ የልማት ጉዳይ ዋነኛው እንደኔ እንደ አንድ በቅርበት ኢትዮጵያ ውስጥም የሚኖር ፓርቲውን በቅርበት የሚያውቅ ሰው ወይም ደግሞ እንደ ራሴ እንደ ፖለቲካል ሳይንስ ተማሪ የኢትዮጵያ አንገብጋቢ ጉዳይ በዚህ ወቅት ምንድን ነው ብዬ ሳስበው፣ ያው
እሱን ቅድሚያ ይሰጡታል።
ድህነትና ኋላቀርነት ናቸው። እነዚህ ድህነትና ኋላቀርነት ለማሸነፍ ደግሞ ያው የተቀረጸው የኢኮኖሚ ልማት ፖሊሲዎችና ስትራቴጂዎች አሉ። ይህንን ለማሸነፍ ድህነትን ለማሸነፍ ይህንን ፖሊሲዎችና ስትራቴጂዎችን ምን ለውጥ አመጡ፣ ያቀድነውስ ምን ላይ ደረሱ ብሎ ድርጅቱ መመርመሩ ከዚህ በላይ አገብጋቢ ጉዳይ አለ ብዬ አላምንም። ማለት በቅድሚያ የምሰጠው ነው። ሁለተኛ ደግሞ ምንድን ነው ይህንን ለማስፈጸም ድርጅቱ የመምራት ቁመና ሊኖረው ይገባል። ድርጅቱ የጀመረውን የልማት ጉዞ ወይም ደግሞ የቀረጻቸው ፖሊሲዎችና ስትራቴጂዎችን የማስፈጸም አቅም አለው ወይ? ድርጅቱ እነዚህን ለማስፈጸም እንቅፋት ነው ሊገጥመው የሚችል ችግር በዋናነት ከራሴ መነጫል ብሎ ነው የሚያምነው። ራሱ ምን አይነት ሁኔታ ውስጥ ነው ያለው? ከእነዚህ ሲያነሳቸው የነበረው ደግሞ ድርጅቱን ጠልፎ ሊጡል የሚችሉ እንዲሁም ደግሞ የሀገሪቱ የልማት ጉዞ ሊያደናቅፉ የሚችሉ የመልካም መስተዳደር እና የክራይሲስ አቢነት ችግሮች ናቸው ብሎ እነዚህም ግንባር ቀደም ሰጥቶ ከመጀመሪያ እስከ መጨረሻ የድርጅት አጀንዳዎች ሆነው የመፍትሄ አቅጣጫ ትኩረትም ተይዞላቸው ያለቁ ናቸው እና
መልካም
መልክ ሳይሆን የድርጅቱ ጉባኤ ስኬታማ ነበር ብዬ ነው።
መልካም ዝርዝሮቹን እንመለከታለን። አጠር አጠር አድርጋችሁ አንኳር አንኳር የምትሏቸውን ነጥቦች እንድታነሱ አድርጋለሁ። ቅብብሉ እንዲኖር የሁለት ወገን ሀሳቡንም በአግባቡ ማስተናገድ እንድንችል የተሳካ ነበር ብለዋል አቶ ማህሪ። አቶ ፈቃደ በኢትዮጵያ ጉዳዮች ላይ እንደሚጽፍ ሰው የኢህአዴግን አስረኛ ጉባኤ አንድምታዎች ሲመረምሩ የተሳካ ነበር፣ አንገብጋቢ ጉዳዮችን ተመልክቷል ነው ያሉት አቶ ማህሪ። እሳቸው ከዚህ በላይ የለም አንገብጋቢ ብለው ያሏቸውን ጭብጦች አንስተው ለእርስዎ የተሳካ ነበር ለኢትዮጵያ ህዝብ ግድ የሚለው የሚያሳስቡት ነገሮች ተዳሰዋል ብለው ያምናሉ?
እኔ የተከታተልኩትን ያህል ምናልባት እዛ በቅርብ ሆኜ ብዙ ዝርዝሮችን አላየሁ ይሆናል፣ ግን አጠቃላይ ፍሬምወርኩ የጉባኤው በአብዛኛው ሜካኒካል የሆነ ብዙ ማሰብ የሌለበት አሁን ስለ ልማትም ሆነ ስለ ወደፊቱ ኢኖቬቲቭ የሆነ አይደለም። ብዙ ጊዜ ሁልጊዜ ሲደረግ እንደምንሰማው ሜካኒካል ነው። ብዙ የፕሮፓጋንዳ ትርፍ እንዲኖረው ተደርጎ ነው ለፐብሊክ የሚቀርበው። በዝግ የሚነጋገሩት ነገር እንዳለ አላውቅም፣ ግን ቢያንስ እንደ አንድ ኢትዮጵያዊ ተመልካች ሳይ የፕሮፓጋንዳ ጥቅም ባላቸው ነገሮች ላይ ያተኮረ ለምሳሌ በሀገሪቱ ውስጥ ያለውን የሰብአዊ መብት ሁኔታ፣ የዲሞክራሲ ጥያቄ፣ በርከት ያሉ ሀገሪቱ ውስጥ ያሉ ችግሮች፣ ምሁራን፣ የውጭ መንግስታት፣ ሌሎች የሚያነሷቸውን ጥያቄዎች ሁሉ ዲስሚስ የሚያደርግ አይነት እንደሌለ ለመቁጠር ሙከራ የሚያደርግ አይነት አካሄድ ነው የሚያው ፈረንጆች እንደሚሉት ዝም ብሎ ሰልፍ ፉልፊሊንግ የሆነ ለራስ የሚመች አይነት አካሄድ ያለበት ነገር ምንም ነገር አላየ እንትን ላይ።
መልካም። ግራና ቀኝ ያነሳቸዋቸውን ጭብጦች የበለጠ ነጥረው ለሚወጡ ሀሳቦች ክርክሩን ለማቀላጠፍ አንዳንድ ዝርዝሮችን ማንሳት ይኖርብናል። አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል እና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት፣ የዜጎች ነጻነት፣ ዲሞክራሲ እነኚህ አንገብጋቢ አይደሉም ወይ? አቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷል ጉባኤው፣ አልሰጠም የሚል ነው ትችቱ እስካሁን የተመለከት ነው። አቶ መሀሪ
ነው አሁን ቅድም ስልህ እንደነበረ ነው ልማት ዋነኛ አጀንዳችን ነው። ምክንያቱ ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይሄ ፍሬምወርክ ነው፣ ፒአርዴፍ አስተሳሰብ ነው። ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው እድገትና የብልጽግና ሽግግር ያልነው ቅድም በአማርኛ እሱን ለማረጋገጥ ፓርቲው መሪ ፓርቲ ነው። ላለፉት 10-12 ዓመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ ድህነት እንዳለ ሆኖ የልማት ጥያቄም እንዳለ ሆኖ የራሱ የድርጅቱ የአሰራር ጥንካሬም መርምረዋል። የድርጅቱ የውስጥ የራሱ ዲሞክራሲያዊ አሰራር አለው። በድርጅት ያለው መልካም አስተዳደርም ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዲሞክራሲ ግንባታና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዲሞክራሲ አያስፈልገንም፣ መብቶች አልተነሱም፣ ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም። ግን እነዚህ ከዛ ስር ነው የሚቀመጡት። አሁን የኢትዮጵያ መንግስት እመራበታለሁ እያለ ያለው ወይም ደግሞ እየተመራበት ያለው አስተሳሰብ ልማታዊ ዲሞክራሲያዊ መንግስት ይባላል። ልማታዊ ዲሞክራሲያዊ መንግስት ደግሞ ራሱ ያስቀመጣቸው ፒላሮች አሉ። ዲሞክራሲ የሰጣቸው መሰረታዊ የሆኑ የዲሞክራሲ እሴቶች ወይም ደግሞ ፕሪንስፕል መርሆች፣ እነሱ መከበር እንዳለባቸው። የሰብአዊ መብት ሲባል ራሱ የተለያዩ መልኮች አሉት። ለምሳሌ እነዚህ በምዕራቡ ዓለም በሊበራል የፖለቲካ አስተሳሰብ የሚታወቁት ነት ምናምን የምንላቸው እኩልነት የምንላቸው እንዳለ ሆነው በሌላው መልኩ ደግሞ ይሄ ሊበራል የፖለቲካል ኢኮኖሚ የማይመልሳቸው ሊበራል ያልሆነ ማዕቀፍ ልትመልሳቸው የምትችል እንደነ የፍትሃዊ የኢኮኖሚ የስራ ፈጠራ ኢኮኖሚክ ጀስቲስ የምንለው የኢኮኖሚ ተጠቃሚነት ፍትህ የምንላቸው እነዚህን ያካትታል። በእኛ ሀገር ያለው የመብት ቅመራ ወይም ደግሞ መብቶችን ራሱ ከዛ ከምዕራቡ ዓለም የሚታወቀው ሰብአዊ መብት የምንለውም ዲሞክራሲያዊ መብት የምንለውም ይለያያሉ። ኢትዮጵያ የራሷ የሆነ የፖለቲካ አስተሳሰብ ለመገንባት እየሞከረች ነው ያለ።
እስኪ ንገሩ አቶ መሀሪ ጣልቃ ልግባ፣ ምናልባትም ብዙዎችን ሊያነጋግር የሚችል አንድ ጭብጥ ነክተዋል። እነኚህ የመብት ጥያቄዎች የሚባሉት በኢትዮጵያ የተለየ ገጽታ እንዳላቸው ገልጸዋል። የዜጎች መብት በኢትዮጵያ በምን መልኩ ነው የሚታየው? የአንድ ዜጋ መብት ተከበረ አልተከበረም የሚለው ጥያቄ እንዴት ነው የሚመለስ? ምንድን ነው ልዩነቱ?
ኦኬ፣ አሁን ሳይንቲፊካሊ ስናየው መብት የሚባሉት በሁለት እንከሳቸው ይችላለን። ሰብአዊ መብት የምንላቸዋሉ፣ ዲሞክራሲያዊ መብት የምንላቸዋል። ሰብአዊ መብት የሚባለው ልዩነት የለ፣ በዓለም አቀፍ ደረጃ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ዲሞክራሲያዊ መብቶች ስንመጣ ደግሞ በተለይ ለዜጎች የተሰጠ ነው። በዚህ ዲሞክራሲያዊ መብት ዴፊኒሽን ላይ ኢትዮጵያ በአብዮታዊ ዲሞክራሲ የሚመራ ለሁለት ይከፈላል። የቡድን መብት የሚባል አለ፣ የግለሰው መብት የሚባል አለ። የቡድን መብት የምንለው ለነዚህ ለብዙሃነት፣ ለብሔር ብሔረሰቦች፣ ለሃይማኖቶች መብት እውቅና የሚሰጥ ነው። ህገ መንግስቱም በዛ ነው የተቀረጸው። ሰብአዊ መብት የግለሰቦች መብት የምንለው ደግሞ የኢትዮጵያ ዜጎች በዜግነታቸው እንደ ግለሰው ማግኘት ያለባቸው መብቶችን ሀሳብን በነጻነት የመግለጽ የተለያዩ እነዚህ በሌላው ዓለም የሚታወቁ ፖለቲካል ኤንድ ሲቪክ ራይትስ የምንላቸውም የሚያካትት ናቸው። ስለዚህ ከዚህ አንጻር ነው የምናያቸው እና ይሄ ነው የኢትዮጵያ የፖለቲካ አስተሳሰብ። ህገ መንግስቱ ስታየው በአጠቃላይ የፖለቲካል ሲስተሙ ላለፈው የተገነባው ከነዚህ በእነዚህ አካሄዶች የተቀመረ ነው። ከዚህ አንጻር ስናየው ነው ትርጉም ሊሰጥ።
ወደ አቶ ፈቃደ አልተሻገርኩም። አቶ ፈቃደ ፈጥኜው ደርሶ እመጣለሁ፣ ግን አሁንም ይህን ቁልፍ ነገር አንድ ነጥብ ገፋ እናድርግ። ህገ መንግስታዊ ጥበቃ የሚደረግለት የሰብአዊ መብት፣ ሰው የመሆን መብት፣ አንድ ሰው ሰው በመሆኑ ብቻ ሊከበርለት የሚገባ መብት በኢትዮጵያ እንዲከበርለት ቅድሚያ የሚሰጠው ሊሆን አይገባም ወይ? ቅድም ካሏቸው አንዳንዶች ከድህነትና ልማትም መቅደም ያለበት ሰው መጀመሪያ እንደ ሰው እንደ ፍጡር ቦታ ሲኖረው ነው የሚለውን ነው የሚያስቀድሙት። ለእርስዎ ልዩነት አለው?
ይኸውልህ ምን መሰል አሉላ፣ አሁን እኔ እያልኩት ያለሁት ሰብአዊ መብት የትኩረት አቅጣጫ ወይ ደግሞ የዚህ ጉባኤ ዋና ርዕስ መሆን የለበትም ወይ አልነበረበትም አይደለም እያልክ ያለሁት። በዋናነት ድርጅቱ ላለፉት ጊዜያት ምንድን ነው ዲሞክራሲያዊ ስርዓት እገነባለሁ ሲል የዲሞክራሲ ስርዓት ግንባታ ላይ ጥሩ ሂደቶች እየሄዱ ነው ይቀረናል ብሎ ራሱን ወቅሷል። አለ እኮ ሙሉ ለሙሉ ኔግሌክት አልተደረገም። ዋነኛ አጀንዳ ግን ሊሆን አይችልም። አንገብጋቢ ነገሮች አሉ። አሁን ጉባኤው ባይዘወይ ድርጅታዊ አጀንዳ ነው። ድርጅቱ በዋናነት እንደ ድርጅት የፖለቲካ አስተሳሰቡ ፖሊሲዎቹና ስትራቴጂዎቻችን የሚቀርጽበት እንጂ በአጠቃላይ የሀገሪቱ ጉዳዮች እንዳለ ከሀስ ከፍ የሚያያቸው ነገሮች አይደሉም። ድርጅቱ ግን ድርጅት ሲባል ውሳኔ የሚሰጥበት የድርጅቱ ዋነኛ አካል ነው ጉባኤ ሲባል እና ብዙ ጊዜ ጉባኤ የሚያስፈልገው ትኩረቶች የአሰራር ለውጥ ሲያስፈልግ፣ የፖለቲካል የፍልስፍና ለውጥ ሲያስፈልግ፣ የፖሊሲና ስትራቴጂ ማሻሻያዎች ሲያስፈልጉ ውሳኔ ለማስተላለፍ ነው።
መልካም
ተግባብተናል መሰለኝ።
መልካም የእርስዎን ሀሳብ አግኝቻለሁ። ለአቶ ፈቃደ ድልስ አቶ ፈቃደ ሌላ ተከታይ ጥያቄ ማንሳት አይኖርብኝም። አቶ መሀሪ በርከት ያሉ ጉዳዮችን አንስተዋል። ይልቁንም ደግሞ በብዙ ጊዜ አነጋጋሪው የሰብአዊ መብት ጉዳይ ላይ ያነሱት አለ፣ እርስዎም ቀደም ብለው የጠቀሷቸዋሉና እንዴት ነው የሚመለከቱት? ቀደም ብሎ በአቶ መሀሪ የተነሱትን ጭብጦች
አጠቃላይ ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። በአብዛኛው ፎርማል ነገሮችና ቅድም እንዳልኩት የፕሮፓጋንዳ ኢፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። እንዲመች ተደርጎ ብቻ ሴታፕ የተደረገ ነው የሚመስለው የሚታየኝ። ስለ ልማት ብዙ ጊዜ የሚወራው በሀገር ውስጥ ኮንፍሊክትን ማስወገድ፣ የሰብአዊ መብት ችግሮችን ማስወገድ፣ ለልማት የሚሆኑ ማህበራዊ የህግ ሌሎች ነገሮችን ሳታመቻች ነጥለ ስለ ልማት ብቻ የምታወራበት ሁኔታ የለም። እንደዚህ አይነት ነገር የለም። ለይምሰል ካልሆነ በስተቀር
ክርክሩን ለማቀላጠፍ አቶ መሀሪ የሰብአዊ መብት ጉዳዮችን በሁለት ገጽ የሚታዩትን ጨምረው ከገለጹ በኋላ የሰብአዊ መብት ጉዳዮች ቦታ አይሰጣቸውም ማለት ሳይሆን ለድርጅቱ ቀዳሚ አጀንዳ አይደሉም ነው ያልኩት። ቅድሚያ የተሰጣቸው መጀመሪያው ረድፍ የሚቀመጡት ይበልጥም የሚያሳስበው ከሚመራበት አስተሳሰብም አንጻር የልማትና ዲሞክራሲ አመራሩን የሚመለከተው ጉዳይ ነው ነው ያሉት።
አንድ ሀገር ውስጥ ስለሚካሄድ ልማት ስታወራ እና ትልቅ አጀንዳ ስትነጋገር ልማትን ስለሚያሳኩ ነገሮች፣ ለልማት መሰረታዊ የሆኑ ነገሮችን አንስተህ ስትነጋገር ከሆነ በጣም ብዙ ችግር ያለው ይመስለኛል። ልማት የህግ ስርዓት ያለበት ሁኔታ መኖሩን፣ ዴሞክራሲያዊ ሁኔታዎች፣ የሰብአዊ መብት ሁኔታዎች፣ በተለይ የህግ ስርዓት ያለበት መሆኑን ማረጋገጥ እና በዛ አካባቢ ያሉትን ጉድለቶች፣ መደረግ ያለባቸውን ነገሮች አንስቶ አለመነጋገር ትልቅ ሸፍት ነው የሚመስለኝ። እንደዚህ አይነት ነገር የለም። ልማት ለብቻው፣ ሌላውን ጉዳይ ለብቻው እንደዚህ አድርገህ እንትን የምትለው ነገር የለም። እና ቅድም እንዳልኩህ ይሄ በአብዛኛው ኮሚኒስቶች ሪፋይን ያደረጉት አብዮታዊ ዴሞክራሲ የሚባለው በአብዛኛው ኮሚኒስታዊ የሆነና ከካፒታሊዝም ጋር ትንሽ ለማዳቀል የተሞከረ የዚህ አይነት ዲቃላ ስርዓት እና የምስራቅ እስያ ሀገሮች
ከሁለት የተዋሃደ ሊሉ ይመስለኛል።
የምስራቅ እስያ ሀገሮች ከነሱ የተገለበጠ እና እኛ ሀገር እነሱ ሀገር የሌለውን ነባራዊ ሁኔታ እሳቤ ውስጥ ያላስገባ አይነት አካሄድ ለመከተል የሚደረግ በጣም ላይ ላዩን የሆነና አሁን እንኳን ታየ የተባለው የኢኮኖሚ እድገት ሊያዛልቅ የማይችልበት ሁኔታ ላይ የተመሰረተ ለፕሮፓጋንዳ ትርፍ ብቻ እንዲሆን ተደርጎ የተደረገ ነው መስሎ ነው የሚታይ። መሰረታዊ ለውጥ ሊያመጣ የሚችል ተስፋ ሊዘራ የሚችል ህዝቡ ተስፋ ሊያደርግበት የሚችል የተሻለ ዘመን ይመጣል እንደዚህ አይነት ነገር ይህንን እከተለዋለሁ የሚችል አይነት ነገር አላየሁበትም።
መልካም፣ ጠንከር ያሉ ሀሳቦች ግራና ቀኝ እያነሳችሁ ነው። ጭብጦቻችሁ ላይ ካተኮራችሁ ድረስ ጠንከር ብሎ መዝለቁ እንፈልጋለሁ። አድማጮች ሁለታችሁንም ሀሳብ የተከታተሉ ይመስለኛል። ከሰዓት ጋር በተያያዘ ግን አንድ ሁለት ድምጾች ያሰማችኋለሁ። ኢህአዴግ በራሱ ግን ችግር አለብኝ ያለበትን ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአዲስ አበባ ዩኒቨርሲቲ በጣም ያሳስበናል በሚል አጽንኦት ከሰጡባቸው፣ ከዚህ ቀደም ግን ኢህአዴግ ራሱ ከሚተችባቸው አንድ ጉዳይ ዙሪያ የተናገሩትን ላሰማችሁ።
ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው ኦሮሞንም አይወክሉ አማራንም አይወክሉ።
እንደሰማችሁት በአጭሩ ተቀንጥባ በተወሰደች ድምጽ አጥፊ የጠባብነትና የትምክህት አመለካከት ያሉትን ነው ያነሱት ጠቅላይ ሚኒስትር ኃይለ ማርያም። ማንንም አይወክሉም ሲሉ የሚጋጩ ሰዎች የግላቸው ጉዳይ መሆኑን ጠቅሰዋል። ሌሎች በርካታ ነገሮችንም አንስተዋል። በሚቀጥለው ፕሮግራም ስትመጡ የምትከራከሩበት ነው። አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ እና ስትራቴጂክ ጥናቶች ትምህርት ክፍል መምህር፣ አቶ ፈቃደ ሸዋቀና በዚህ በዩናይትድ ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት በጥናት እና ምርምር ስራ የተሰማሩ ከዚህ ቀደም ለረጅም ዓመታት በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ እንግዶቼ፣ ቅድም ባነሳሁት የመጨረሻ ነጥብ ተመልሰን እንገናኛለን። እግዜር ይስጥልኝ።
ቀጣዩ የሙዚቃ ቃና ነው።
እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። ፕሮግራሙን በመምራት ንጉሱ ታምሬ አብሮኛል። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫዬም የጆን ሌጀንድ ስቴይ ዊዝ ሚ ይሰኛል።
We've been together for a while now. We're growing stronger every day now. It feels so good and there is no doubt. I will stay with you. Each morning brings a sunrise and the flowers bloom in springtime. On my loving you can rely, yeah, and I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. When the dark clouds arise, I know we'll be alright. I will stay with you. Ooh. Ooh. Though relationships can get old, have the tendency to grow cold, we have something like a miracle, yeah. I'll stay with you. I will stay with you when no one else is
right, I will stay with you. There'll be heartaches and pain, yeah. I know that we'll find love so beautiful and divine. We'll be lovers for a lifetime, yeah. And I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. And when the dark clouds arise, I will stay by your side, and I know we'll be alright. I will stay with you. Oh, everything will be fine, yeah. And I'll stay with you through the end of all time. I will stay with you.
John Legend, Stay With Me ሲል ያቀነቀነውን ነበር ያስደመጥኳችሁ። አሜሪካዊው ድምጻዊና የሙዚቃ ግጥም ደራሲ John Roger Stevens እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ.ም ነበር የተወለደው። የመድረክ ስሙም John Legend ይሰኛል። John 9 ጊዜ የግራሚ አዋርድ ሽልማት አሸንፏል። የGolden Globe እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ። አስከቲም የሚጋብዛችሁ እውቋ አሜሪካዊት ድምጻዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖልሰን ስራ ነው። If I Were a Boy ስትል በ2008 ዓመተ ምህረት ያቀነቀነችው ዜማ ነው። Drink beer with the guys and chase after girls. I kick it with who I wanted, and I never could confront it for it, 'cause they stick up for me. If I were a mistake.
just a boy. You don't understand.
And you don't understand.
Oh, it feels to love a girl someday. You wish you were a better man.
ከቢዮንሴ ኖልስ ኢፍ አይ ወር ኤ ቦይ አስከትዬ መጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓመተ ምህረት የለቀቀውን ፎቶግራፍ የተሰኘ ዜማ ነው።
Loving can hurt. Loving can hurt sometimes. But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. Love in a photograph. We made these memories for ourselves, where our eyes are never closing, hearts are never broken, and time's forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet. You won't ever be alone. Wait for me to come home. Loving can heal. Loving can mend your soul. And it's the only thing that I know. No, I swear it will get easier. With every piece of you, and it's the only thing we take with us when we die. Keep this love in a photograph. We made these memories for ourselves, where our eyes are never closing, hearts were never broken, time's forever frozen still. So you can keep me inside the pocket of your ripped jeans, holding me close until our eyes meet. You won't ever be alone. And if you hurt me, that's okay, baby. Only words bleed inside these.
በ1991 ዓ.ም ተመረተ የተወለደው የጊታር ተጫዋች ድምጻዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ ማንንም የሚመካበት ሰውና የሚጠቃበት ዘመድ አልነበረው። ከታዋቂው ተዋናይ ድምጻዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምጻዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሼረን ከድምጻዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምጻውያን ግጥም በመስጠት ይታወቃል። ከኤዲ ወደ ጄኔ አይኮል ሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16/1988 የተወለደችው ጄኒ አይኮ በ2013 The Worst ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። Tell me what you say now. Tell me what you say, come again. If you cannot stay down, then you do not have to pretend like there is no way out. I should have never let you in. You got me face down. And don't take this personal. You're the worst, you know what you've done to me. And although it hurts, I know I just can't keep running away. I don't need you, I don't need you. I don't need you, I don't need you. But I want. I don't mean to, I don't mean to, I don't mean to, but I love you. Tell me what you say now, tell me what you say. You said that you would come again. You said that we would remain friends, but you know that I do not depend on nothing or no one. So why would you show up so uninvited? Just change my mind like that. Please don't take this personal. But you ain't shit, and you weren't special till I made you so. You better act like you know that I've been through worse than you. I just can't keep running away. Don't wife him, he one night son. I never listen, no. I should've figured though. All the shit you was spitting so unoriginal. But it was you, so I was... Jenny, I called the worst in... እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦንስ የአርኤንቢ እና የሶል ሙዚቃ አቀንቃኝ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲውሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ.ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ.ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫ I know. The truth, hey girl, I'm losing control. 'Cause all I want is you, baby, girl. How does it feel to be everything in my world? Ain't never gonna be. Oh, oh. Nobody like you, hey girl. Ain't never gonna be, ain't never gonna be. Nobody, 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 nobody like you, baby. Yeah, please wait, see. You might change your mind and give love another chance. Hey girl, you might even find that I'm the very best man you could ever have. Hey girl, so before you let go, before the night is through, hear me, babe, girl.
ወደ ሪሃና ስቴ ያልፋለው ሪሃና በ2012 በሚኪ ኤካታ ጅባይ ተጫወተችውን ስቴ የተሰኘውን ዜማ ተጋበዙ። ሪሃና ስቴ
to stay. Ooh.
ስቴ የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ ሌት ሄር ጎ ሲል በ2012 ያቀነቀነውን ዜማ ተከታዩን ምርጫ አድርጌዋለሁ።
Well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. Staring at the bottom of your glass, hoping one day you'll make a dream last. But dreams come slow and they go so fast. You see it when you close your eyes. Maybe one day you'll understand why everything you touch surely dies. But you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. Staring at the ceiling in the dark, same old empty feeling in your heart. Cause love comes slow and it goes so fast. Well, you see her when you fall asleep, but never to touch and never to keep. Cause you loved her too much and you dive too deep. Well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go.
እንግሊዛዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓ.ም የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋመው ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ እንለፍ። እንግሊዛዊቱ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓ.ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች፣ የተመደበልኝ የአየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ ልጋብዛችሁ።
That you're settled down, that you found a girl and you're married now. I heard that your dreams came true. Guess she gave you things I didn't give to you. Stay away, I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over.
ተወደዳችሁ ውድ አድማጮቻችን፣ የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። በዚች የቀረችው ደቂቃም የኔን ምርጥ ምርጫ ልጋብዛችሁና ልሰናበት። አሁን በሕይወት የሌለችው አሜሪካዊቷ የምንጊዜ ምርጥ የአርኤንድቢ አቀንቃኝ ዊትኒ ሂውስተን የመጨረሻ ነጠላ ዜማዋን I learned from the best ይሰኛል። ለዛሬው ይህን ዜማ በመጋበዝ እሰናበታለሁ። ሳምንት በሌሎች መሰናዶች እስክንገናኝ ደህና ደሩ። I learned from the best Whitney አብራችሁ ትቆያለች።
Did you really think that I would really take you back? Let you back in my heart one more time. Oh no no. Did you think I'd still care that there'd be one feeling there? Did you think you could walk back in my life? Oh, so you found you missed the love you threw away, baby, but you found it out too late, too late. And so you know I learned cold nights, tears I thought would never dry. How you shattered my world with your goodbye. Your goodbye, baby, would have sold my soul then, just to have you back again. Now you are the last thing on my mind. Now you say you're sorry and you change your ways. Sorry, but you changed your ways too late.
ይሰማል። 28 አባል ሀገሮችን ያቀፈው የአውሮፓ ህብረት ስደተኞች በብዛት የሚገቡባቸውን ሀገሮች መርዳት ይኖርበታል። ሀገሮቹ ውጭ ድንበሮቻቸውን ማጠናከር አለባቸው ሲሉ አንድ የህብረቱ ከፍተኛ ባለስልጣን ገልጸዋል። የአውሮፓ ህብረትን የማስፋት ጉዳይ ኮሚሽነር ጆሃንስ ሃን ህብረቱ የባልካን ሀገሮችን ከመካከለኛ ምስራቅና ከአፍሪካ የሚጎርፉትን ስደተኞች በመቀበል ረገድ እንዲረዳቸው በመስደኒያ ባካሄዱት የሁለት ቀናት ጉብኝት ላይ ተናግረዋል። በሶሪያ ከመካሄዱ ጦርነት የሚሸሹ ስደተኞች በጎረቤት ሀገሮች አካባቢ እንዲሰፍሩ ለማድረግ ባለው እቅድ መሰረት 1.1 ቢሊዮን ዶላር የሚሆን ገንዘብ ለቱርክ ለመስጠት ሃን ሐሳብ አቅርበዋል። ስደተኞቹን ተቀብላ ለማስተናገድ እንዲረዳት ማለት ነው። ስደተኞቹ በአካባቢው ሲቆዩ ሁኔታዎች ሲሻሻሉ ወደ ሀገራቸው ለመመለስ ያስችላቸዋል የሚል እምነት እንዳለም የአውሮፓ ህብረት ባለስልጣን አስገንዝበዋል። ሶሪያ ውስጥ የሚካሄደው ጦርነት ምክንያት ከ4 ሚሊዮን በላይ የሚሆኑ ሰዎች ለመሰደድ ተገደዋል። ከነሱም ግማሽ የሚሆኑት ቱርክ ገብተዋል። ከ1 ሚሊዮን በላይ የሚሆኑት ሊባኖስ፣ ወደ 630,000 የሚጠጉት ደግሞ ዮርዳኖስ ተጠግተዋል። ሰላም፣ ደህና ደሩ አድማጮቻችን።
አድማጮቻችን በ19 በ22ና በ5 ሜትር ባንድ እስካሁን 4 ሰዓት ሲተላለፍ የቆየውን ፕሮግራም ያስተናገድኩት አዲሱ አበበ ነኝ። የፕሮግራም መሪው ደግሞ ንጉሶ ታምሬ ነበር። መልካም ምሽት እንመኛለን። እስከ ነገ ምሽት 3 ሰዓት ድረስ ደህና ደሩ።
This program has come to you from the Voice of America, Washington.